ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤንስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 10 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም የካህዲውን አንጃ ቡድን በወያኔ ኢህአዴግ ተጋብዞ አዲስ አበባ መግባት በተመለከተ ከኢህአፓ የተሰጠ መግለጫ እናሰማለን። ከዚያም ቀደም ብለው ከወጡ የዴሞክራሲያ እትሞች 32ኛውን ዓመት ለመዘከር የወጣውን ልዩ እትም አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በቡራዩና በአካባቢው ነዋሪዎች ላይ የተደረገውን አሰቃቂ የግፍ እርምጃ ተከትሎ 46 ተጨማሪ ሰዎች ተጠርጥረው መያዛቸውና 5 የክላሽንኮቭ ጠመንጃ አብሮ መያዙን ባለስልጣኖች ገልጸዋል። ከግድያው ጋር በተያያዘም ኃላፊነታቸውን አልተወጡም የተባሉ የጸጥታ አባሎችና የሥራ ኃላፊዎች በቁጥጥር ስር መደረጋቸው ተነግሯል። በተያያዘ ዜና አርቲስት ቴዎድሮስ ካሳሁን ከቡራዩና ከአካባቢው ለተፈናቀሉ ዜጎች መርጫ የአንድ ሚሊዮን ብር እርዳታ የሰጠ መሆኑ ታውቋል። ረቡዕ መስከረም 9 ቀን በአዲስ አበባ ከተማ ፖሊስ ያለ ፍርድ ቤት ትዕዛዝ የቤት ለቤት ፍተሻ ሲያደርግ መዋሉ የታወቀ ሲሆን ከ100 ያላነሱ ወጣቶችና የፖለቲካ ሰዎች በቁጥጥር ስር ማድረጉ ታውቋል። ፍተሻውና እስራቱ ሐሙስም ቀጥሎ መዋሉን ምንጮች ዘግበዋል። ረቡዕ ማምሻውን ፖሊስ በሰጠው መግለጫ በአዲስ አበባ ሰላማዊ ሰልፍ ማድረግ የተከለከለ መሆኑንና ሰልፍ ለማድረግ በሚሞክሩት ላይ እርምጃ የሚወስድ መሆኑን ገልጿል። ሐሳብንም ሆነ ተቃውሞን በሰላማዊ ሰልፍ መግለጽ ሕገ መንግሥታዊ መብት ነው እየተባለ በሚጮህበት በአሁኑ ወቅት መብትን በኃይል ለመደምሰስ እየተወሰደ ያለው እርምጃ ለውጥ የተባለው የይስሙላ መሆኑን ማረጋገጫ ነው የሚሉ በርካቶች ናቸው። ወደ 50 የሚጠጉ ቱርክ ሰራሽ ሽጉጦች ህገወጥ በሆነ መንገድ በእንጦጦ በኩል ወደ አዲስ አበባ ሲገቡ መያዛቸውን የፌደራል ፖሊስ ኮሚሽን አስታውቋል። ሽጉጦቹ የተያዙት ኬላ ላይ በነበረ ፍተሻ ነው ተብሏል። ሽጉጦቹን ማን እንዳስገባቸው አልታወቀም። በተባበሩት መንግስታት ስር የሚገኘው በዓለም ላይ ህይወታቸውን ያጡ ህጻናት ቁጥር የሚከታተለው ተቋም ባወጣው መግለጫ በፈረንጆቹ 2017 ማለትም ከጥር 2009 እስከ ጥር 2010 ባለው ጊዜ ውስጥ ህጻናት በብዛት ከሚሞቱባቸው የዓለም ሀገሮች ውስጥ ኢትዮጵያ 5ኛው እርከን ላይ መቀመጧን ዘግቧል። በተባለው ዓመት በኢትዮጵያ 133,000 ህጻናት የሞቱ መሆናቸው ተዘግቧል። ከሞቱት ህጻናት መካከል 95,000 የሚሆኑት የ28 ቀንና ከዚያ በታች የሆነ እድሜ ያላቸው አራሶች መሆናቸው ተገልጿል። ለህጻናት ሞት እንደ ምክንያት ከቀረቡት መካከል የንጹህ ውሃ እጥረት፣ የመጸዳጃ አገልግሎት አለመሟላት፣ በቂ የሆነ የምግብ አለመኖርና የህክምና አገልግሎት ጉድለት መሆን ይገኙባታል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ሰሞኑን ባወጣው መግለጫ ድርጅቱ ከመንግስት አካላት ጋር በመሆን በጌዲዮና በጉጂ አዋሳኝ አካባቢዎች በተፈጠሩ ግጭቶች ተፈናቅለው ወደ ቦታቸው ለሚመለሱትም ሆነ ለመመለስ ፈቃደኛ ላልሆኑ ዜጎች የሚቀርበው እርዳታ የቀጠለ መሆኑን ገልጿል። የተፈጠረውን አዲስ ክስተት በተቀላጠፈ ሁኔታ ለማስኬድ የሚያስችል የማስተካከያ እቅድ ያወጣ መሆኑን ገልጾ እስከ ቅርብ ጊዜ ድረስ 24140 ሜትሪክ ቶን ምግብ መታደሉን ገልጿል። ከዚህ ሌላ በትግራይ የጥቅማጥ በሽታው ወደ አዳዲስ ቦታዎች እየተዛመተ መሆኑን ገልጿል። ቀደም ብሎ ማዕከላዊ ትግራይና መቀሌ ከተማ በርካታ በሽተኞች የነበሩባቸው ሲሆን በሽታው ወደ ምዕራብ ትግራይ እየተዛመተ መሆኑም ታውቋል። መግለጫው በተጨማሪም ባሰፈረው መረጃ ዘንድሮ በዘነበው ከፍተኛ መጠን ያለው ዝናብ ምክንያት የላይኛውንና የታችኛውን አዋሽ፣ ተከዜ፣ ጣና ሐይቅ፣ ባሮና ኦሞ ወንዞች የሚሞሉ መሆናቸውና እንዲሁም ቆቋ ግድብ ከሚችለው በላይ ሞልቶ ግድቡ ሊከፈት የሚችል መሆኑን ገልጾ በወንዙ ዳርና ዳር የሚኖሩ ዜጎች የጎርፍ ማጥለቅለቅ ሊገጥማቸው እንደሚችል አስጠንቅቋል። በዚህ ምክንያት ወደ 700 ሺህ የሚጠጉ ዜጎች እርዳታ እንደሚያስፈልጋቸው የሚገመት መሆኑንና የእርዳታ ዝግጅት እያደረገ መሆኑን ይፋ አድርጓል። በመጨረሻም በላይቤሪያ በብዙ ሚሊዮን የሚቆጠር አዲስ የሚታተም የባንክ ኖት የጠፋ መሆኑን ባለስልጣኖች የገለጹ ሲሆን በዚህ ጉዳይ የተጠረጠሩ ከአገር እንዳይወጡ ተደርገዋል ተብሏል። መንግስት ራቦ የቀድሞ ፕሬዝዳንት ልጅ ጨምሮ 15 ሰዎች ከአገር እንዳይወጡ ሲያደርግ በጉዳዩ ላይ ምርመራ የሚካሄድ መሆኑንም ገልጿል። ምን ያህል ገንዘብ እንደጠፋ በትክክል ያልታወቀ ሲሆን አንዳንድ ምንጮች እስከ 100 ሚሊዮን ዶላር ድረስ አይጠፋ እንዳልቀረ ይናገራሉ። በዚህ ጉዳይ በመጀመሪያ መረጃ የሰጠው ጋዜጠኛ በህይወቱ ማስፈራሪያ ስለደረሰበት ከአስር የበለጡ የታጠቁ ዘቦች የተመደቡለት መሆኑም ታውቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ መስከረም 10 ቀን 2011 ዓመተ ምህረት ይድረስ ለመላው የኢትዮጵያ ህዝብ ኢህአፓ አንድና አንድ ብቻ ነው። መስከረም 12 ቀን አዲሶቹ ባለስልጣኖች ኢህአፓንን የሚሉ ህገወጥ ግለሰቦችን ወደ አዲስ አበባ ጋብዘው አቀባበል ሊያደርጉላቸውና በድርጅቱ ስምም ሊያንቀሳቀሷቸው ያቀዱ መሆኑን ለማወቅ ተችሏል። እነዚህ ግለሰቦች ኢህአፓን ከርተው ከሄዱ 10 ዓመታትን አስቆጥረዋል። በአሁኑ ጊዜ እነዚህን ግለሰቦች ጠርቶ መስተንግዶ መስጠት እነ መለስ ዜናዊ ስልጣን ሲይዙ እንደተደረገው ሁሉ አስመሳዮችን በኢሃፓስም ለማንቀሳቀስ የሚደረግ ከንቱ ጥረት መሆኑን ህዝብ ሁሉ አውቆ ይህን ተንኮልና ሴራ ውድቅ እንዲያደርገው እንጠይቃለን። ኢሃፓን ማግለልና ማጥፋት የሻቢያ የወያኔ የግንጠለ ኃይሎችና የጸረ ኢትዮጵያ ባዕዳን ተልእኮ ሆኖ ለረጅም ዓመታት መቆየቱን የማያውቅ የለም ማለትም እንፈልጋለን። በ45 ዓመታት የኢሃፓ የትግል ዕድሜ አንጃ የምንላቸው ቡድኖች ተከስተውብናል። አሁንም በአቋማቸው ልናስተናግዳቸው ሙሉ ጥረት ብናደርግም አቋማቸውን ብዙሃኑ የፓርቲ አባል አልቀበል ሲላቸው ከድርጅቱ ሕግና ደንብ ውጪ ሆነውና የብዙሃኑን ውሳኔ ረግጠው አንጃ በመሆን አልፎም ለጠላት በማደር ብዙ ጉዳት እንዳደረሱ በታሪክ ደረጃ ያቀረብነው ነው። አንጃ የተባሉት የተለየ ሐሳብ በማቅረባቸው ሳይሆን አቋማቸው የብዙሃኑን ተቀባይነት ሲያጣ አፈንግጠው በቡድን በመሰለፋቸው ነው። መስከረም 12 ቀን ወደ አዲስ አበባ ለመግባት በዝግጅት ላይ ያሉት ግለሰቦች ከ10 ዓመት በፊት ከመለስ ዜናዊ አገዛዝ ጋር አብረን እንስራ፣ ህጋራዊቱን እንቀበል፣ ትግሉን አቁመን እጅ እንስጥ በማለት ሐሳብ ያቀረቡና አቋማቸው ለድርጅቱ አባላት ሁሉ ቀርቦ ተቀባይነትን ሲያጣ የድርጅቱን ጉባኤ ረግጠው የወጡ ናቸው። ከድርጅቱ ከተለዩ በኋላ ከዚያ በፊት ባልታየ መንገድ ራሳቸውን ኢሃፓ ዴሞክራሲ በኋላም ኢሃፓ አንድነት በሚል ሰይመው የኢሃፓን ስም ለመቀማት ቢሞክሩም ሳይሳካላቸው ቀርጦ በቁጥር ተመናምነው ሲባዝኑ ኖረዋል። ከዚያም ወዲህ ጉባኤ ረግጣችሁ መፈርጠጣችሁና የድርጅቱን ህጋዊ ስም መጠቀማችሁ ስህተት መሆኑን አምናችሁ ወደ ድርጅቱ ተመለሱና በህጉ መሰረት አቋም የምትሉትን ማቅረብ ትችላላችሁ የሚል ተደጋጋሚ ጥያቄ ቢቀርብላቸውም አሻፈረኝ ብለውና ኢሃፓነትን ተቃርነው ቆይተዋል። መስከረም 12 ቀን ኢሃፓ ተብለው ለአዲስ አበባ የማወናበር ተልእኮ የታጩት እነዚህ ግለሰቦች አንዳንዶቹ መቼም ቢሆን መች የድርጅቱ አባል ያልነበሩ፣ አንዳንዶቹም በስነ ስርዓት ጉድለት ከድርጅቱ ከዓመታት በፊት የተባረሩ ናቸው። ኢሃፓ አንድና አንድ ብቻ ነው። ስሙም አርማውም በሕግ የተመዘገበ ነውና አጭበርባሪዎቹን ማስተናገድ ሕገወጥ መሆኑን ለዘመኑ ባለሥልጣኖችም ተነግሯቸዋል። የጥላቻና የግንጠለ አባወራዎችን እየሰበሰቡ ያሉት ባለሥልጣኖችና ባዕዳንም ለኢትዮጵያ የቆመውን አገር ወዳድ ድርጅት ስለሚጠሉ አስመሳዮችን ተክተው ሊያጠፉት ጥረት በማድረግ ላይ ናቸው። ይህ ዘመቻ ሻቢያና አረቦችም የሚደግፉት ነው። ኢሃፓ ወያኔ ኢህአዴግ ተጠግኖ መቀጠል ሳይሆን መወገድ አለበት፣ የሽግግር ሂደት ተጀምሮ ወደ ሽግግር መንግሥት አምርቶ አገራችን ዴሞክራሲና ሕዝባዊ ጉዞ ማድረግ አለባት፣ ሉዓላዊነቷም መረጋገጥ አለበት፣ አንዱን ዘረኝነት በሌላ መተካት የለብንም፣ አገራችን የጥላቻ አውሬዎች መፈንጫ መሆን የለባትም በማለቱ ድርጅቱን ለማግለልና በስሙ አስመሳዮችን ለማሰማራት እንቅስቃሴ እየተደረገ ነው። የዛሬ 27 ዓመት ፎረም 84 ወዘተ ብሎ ወያኔ የሞከረውን እንዳከሸፍነው ሁሉ አባላት፣ ደጋፊዎችና ሌላውም የህብረተሰብ ክፍል ይህን ሴራ ሊያከሽፈው ይገባል። በጥቂት ወራት ውስጥ የታየው ሁኔታ ሕፃናትን ጨምሮ ንጹሃንን የሚያርዱ አውሬዎች የሚሰማሩበትና የሀገር ክብር ሰንደቅ ዓላማ ይዘው ተቃውሞ የሚያሰሙ ኢትዮጵያውያን ዱርዬዎች የሚባሉበት ክስተት ነው። አገራችን ለከፍተኛና አስከፊ አደጋ ተጋልጣለች። ኢትዮጵያዊነት እየተጠቃ ነው። ኢትዮጵያን ከጥፋት ለማዳን ከፍተኛ ርብርብ በሚያስፈልግበት በአሁኑ ሰዓት ኢሃፓ እያካሄደ ያለውን ትግል ለማኮላሸት ስሙን ነጥቀው በቦሌ ወደ አገር የሚገቡት ግለሰቦች የትግሉ እንቅፋት መሆናቸውን ሁሉም ዜጋ እንዲገነዘበው እንፈልጋለን። ኢሃፓ አንድና አንድ ብቻ ሲሆን ለወያኔ ኢህአዴግ አይሰግድም። ኢትዮጵያዊነት ያቸንፋል። ቀድሞ ለፋሽስቶች ናጎረበስኔ ዛሬም ለጎጠኞች እንበረከክን የነጻነት ዋጋ ድንበሩ እስከዚያ ነው በዘመናት መ
አሁን በቅርቡ ድሮ እኔ ጠይቀው የነበረው የዲሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን።
ላድርባዮቹ የመጥምቁ አንገት ሲቀላ ሳሎሜሱ ኢየሱስ ሲጋለጥ ይያዝ ይሁዳሱ ፀሐይ ስትጠፋ ጨለማውሱ ገዳይ ሲያጓራ ሆካሪውሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺሱ የጠቋሚ ጣት ባለቤትሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜምሱ ወኔ ከዳውሪ ባለበት ያውጫው ሂሱ ነጥባየበት ሚጎነበሰው ክደት ሲደራ አለሁ የሚለው ጀግና ሲፈለግ ለም የሚለው ሁልጊዜምሱ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባለበት በሚከረፋው በግሞች አምባ ቤቱን የሰራው ሁልጊዜም እሱ።
ለመጀመሪያ ጊዜ ጠቅላይ ሚኒስትር የብዬ የምጠራው ሰው አገኘኋል።
አፍም አስቸጋሪ ጭራሽ አመጠኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ እጀት
እንትኖቹ እንዲያገግቡ ሁላችንም ተረባርበን የፖለቲካ ተቃዋሚዎች ወይንም ደፈወዳዳሪ የምንባል ሁሉ እያገዝን አሁን የተጀመረውን የለውጥ ጎዳና አብረን መስራት አለብን።
እጀት በጨለመው ዋሻ ገብቼ በዝንጀሮሽን ተበከረፋ ተጣለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ አይኔን ጨፍኝ ሁሉ ታየኝ ከጓጉል ህልሜ እውነት መሰለኝ።
ለመጀመሪያ ጊዜ ጠቅላይ ሚኒስትር የብዬ የምጠራው ሰው አገኘኋል።
በኮሽታ ባነን ለኩታራ ሰገን
ድንቅም ትግል
እግዚአብሔር አፈረብን በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን
በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ እዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለ ፈጠረንም በአፍረት ተውጦ
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። የዴሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ ነው።
እናም በዚህ መራር ትግል የሚያቅማማም ይወላወል ወገቡ አጉል ቢልመጠንበት ብደለዝ ቢቃየም አድሮ ለቁልቁል ቢዘቅት እንዳልጮሜ ጎመጥ ለመጥ ወዲያው ልመጥ ወዲያው ልመጥ ወላም ዘላም ዘማም ዘማም አዲስ ለክፍት አዲስ ስማም ሽሽ ደሩጫ ለመመጥ የኋሌት ጉዞ ኋሌት ከጠላት ጉበት መሸሸግ ከአድንጋሻ መመከት በቡካታ ሙል መፈርሰት አወር ለውር አብሮ እንዲሉ ቡከን ለቡከን ነው ቀሎ እንደ ውሻ እንደ ለክስክስ ቀርሻቱ መልሶ ቢልስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረበተ ሆዱ እንደ ቀልቀሎ ዝንጠል አፉም እንደ ሸነቆሩት በሜል ካፈሰሰ ሚስጥር ላይችል የጥምት ወዳጁን መዘርዘር ካሳብ በቀለ ፋሽስት የልቡን ከዛን ከፈ በአደባባይ ከነፈነፈ ሴራ ካውጠመጠነ ሸር ካጠመጠነ አላት ያለች ጣት ከሆነ አይ ወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ልሰ ይኖረዋለ ባንዳነው እንዲያማ ለካፍያው ከንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲ ከቀዳውማ እናት ወን ሊገባ ኖሯል ገና የዋና ውለትማ አይ ወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቃለ ጢሻ ቁም ስቅሎ ማሳየት እንጂ አላባደሩ መዶሻ ባሶ አደሩ ማጭድ ሌላ የምን ማረከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንደግመል ሽንድ ከወንዞድ ያለቡ ካሻማ ታዲያ ምን ልሳ ይኖረዋል ድሮስ ባንዳደል እንዲያማ
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 ዩኤስኤ ሲሆን በኢሜይል efdpu@aol.com
ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ ነው።
እናም ለተጎሳቆሎ ላካሬ መካሻ ድጋሚ እንዳመኝ ለኮሶው ትል መርሻ መልሶ እንዳይጎዳኝ ቀን ሰዓት ጠብቆ በስፋት አበቀልኩ አንፊኒቴ ኮሶ ዛፉ ወገርትና አንኩኩ ምንኛ ቀለለኝ ተገላገልኩት ደስታት ያ የኮሶው ተ
ዲሞክራሲያ
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
የኢህአፓን 32ኛ የምስረታ ዓመት በማክበር የወጣ ልዩትም ዴሞክራሲ ሲሉ ዴሞክራሲ ስንል በመጋቢት ሚያዝያ 1964 ዓመተ ምህረት ኢህአፓ የሀገራችን የመጀመሪያው ዘመናዊ የፖለቲካ ፓርቲ ድርጅት ሆኖ ሲመሰረት የሀገርና የወገን ፍቅርን በድል ተስፋ አጅበው የተነሱት ታጋዮች ለኢትዮጵያ ህዝባዊና ዴሞክራሲያዊ ስርዓትን በትግላችን እናረጋግጣለን ብለው ጽኑ እምነት ነበራቸው። ቁጥራቸውና አቅማቸው ማነሱ ከቶም አላሸማቀቃቸው። በህዝብ ድል አድራጊነት ሙሉ እምነት ስለነበራቸው ኃያል መስሎና ተሰይሞ የነበረውን የአጼውን ስርዓት ድል እናደርጋለን ብለው እርግጠኞች ነበሩ። ስለ የካቲት አብዮት ድል ትክክል መሆናቸውን ታሪክ ጽፎ አረጋግጦላቸዋል። ኢህአፓ በ1964 ዓመተ ምህረት ተመስርቶ እስከዛሬም በትግል መስክ ላይ መገኘቱ በራሱ ያለው ታሪካዊ ቦታና አንደምታ ግልጽ ቢሆንም ከአመት ቆጠራው ባሻገር ደግሞ በዚህ መራራና የትግል ጽናት ሂደት ከድልም ከውድቀትም የተቀሰመውን ተመክሮ በሚገባ ማጤንና ለሚካሄደው ወሳኝ ትግልም ማስተዋጽኦ ማድረጉ ይበልጥ ሚዛን አለው። ያለፈውን በደፈናው እየኮነኑና የታገለውን ትውልድ ቅርስም እያፍቸለቸሉ የዛሬና የነገን ትግል ይዘትም ሆነ አቅጣጫ ምን መደረግ አለበት ምንስ መደረግ የለበትም ከሚለው ጋር አጣምኖ መረዳት አይቻልም። የሰው ጣላቱ ይወጣል ከቤቱ ነውና የባዱን ወረራ ስንታገል ሀገር በቀሉ ሙጃ እየበዛ ዘን ከድር ያገደ ከቅዱስ ዓላማው ያረቀ አረመኔ ስርዓትን በማስፈኑ የዴሞክራሲ ስርዓት መስረታ ተልእኮ እነሆ ከአመት አመት እየተለጋ ዛሬም ትግላችን ዴሞክራሲያዊ ስርዓትን ለማስፈን ሆኖ ይገኛል። የጨካኙ ኮሎኔል ስርዓት ትውልድን መጥሮና ጨፍጭፎ ሀገርን ሲያሽመደምድ ዘረኛው ወያኔ ደግሞ ሀገርን ራስዋን ኢላማ በማድረግ ህልውናዋን ሊሰርዝ ሊያጠፋ ሲሯሯጥ እነሆ 13 አመት ሆነው። ልጓም ለቆ ቼቼ አይበጅምና ያሳለፍነውን ተመክሮ ሳናጤን የዛሬና የነገውን ምን መደረግ አለበት ትክላችንስ ለምን ግብ ነው የሚሉትን ጥያቄዎች ባግባብ መመለስ አንችልም። ዛሬ ጨቋኞቹ ዴሞክራሲ ሲሉና እኛ ዴሞክራሲ ስንል የልዩነቱ ገደል ሰፊ ሆኖ መታየቱ ያለ ምክንያት አይደለም። መሬት ላራሹ መብት ለሰርቶ አደሩ ህዝባዊ ዴሞክራሲ ለዜጋ የራስን እድል በራስ የመወሰን መብት ለጭቁኖቹ ወዘተ ብለን እየታገልንላቸው መፈክሮች በመጮሃቸው ብቻ አብዮታዊና የዛን ጊዜ ስርዓት አስደንጋጭ የነበሩ ከመሆኑ በጥልቀት ይዘታቸውና አንደምታቸው ተብራይቶ አልወጣም ነበር። ስለዚህም መፈክሮቹ ሊጣመሙ ባዷቸውን በቃል ብቻ ሊስተጋቡና በተዛባ መንገድ በተግባር ሊውሉ በቁ። መሬት ላራሹና መሬትን ማገር ተወራራሽ መስለው በመቅረባቸው የህዝብን ስልጣን የቀማው ደርግ መሬትን አግሮ አርሶ አደሩን የራሱ ጥሰኛ አደረገው። የመንግስት ስልጣን ጥያቄ ወሳኝና ቀዳሚ መሆኑን ያልተገነዘበው ሁሉ አዋጁን መደገፍ ከሥራ መዋሉ ወይም ተግባራዊ ያደርጋል ተብሎ ከሚጠበቀው ስልጣን ጋር መያያዙ ግልጽ አልሆነለት አለ።
የወደቀው ስርዓት ኢኮኖሚያዊ መሰረት ይመጣም አርሶ አደሩ ለነጻነት ሳይሆን ለኮታ ግብራና ለከፋጭ ሰኝነት ታጭ ተዳረገ። ህዝባዊ መንግስት የተባለውንም በህዝብ ስም ስልጣን ይዞ ህዝብን መግዛት ተደርጎ በገቢር ሲተረጎም ለህዝብ ቆመናል ያሉ ክፍሎች ሳይቀሩ ለመጀመሪያ ጊዜ ሰፊው ህዝብ የራሱን መንግስት አገኘ ብለው ለፈፉ። አሌ ባሉትም ላይ ከደርጉ ጋር አብረው ዘመቱባቸው። ወያኔ ስልጣን ሲይዝም ምሁር ተብዮችና አንዳንድ የቅጥነታዊ ህልውና ባለቤት ድርጅቶች አርሶ አደሩ ገና ዛሬ የራሱን መንግስት አገኘ እንዳሉን አይነት መሆኑ ነው። የብሔረሰብ መብት የተባለውም ከመጽሐፉ ከርዕዮቱ በተገኘው መልክ መብትን ማወቁ አንድነትን ያጠናክራል በሚል ቅን እምነትና ተስፋ ሙሉ መብት ሲታወቅ አያያዙን አይተህ ጭብጦውን ቀማው ነውና በተገኘው ቀዳዳ የግድ ግንጠላን መፈክር አስተጋብተው ጠባብ ብሔረተኛነትን አቀነቀኑ። ሶሻሊዝም ይምጣ ካላችሁማ ብለው አሽዋፊ መኮንኖች ግራ እጃችሁን አውጡ በሚለው ተወስነው ፋሽስታዊ አገዛዛቸውን አሰፈኑብን። ወያኔ ደግሞ በብሔረሰብ መብት ሽፋን አንቀጽ 39ን እነሆ ያላቸው ጮቤ ሲረግጡ የመብትን ጭራሽ ደብዛ አጥፍቶ የራሱን የብቸኛ የበላይነትና ጨቋኝ አገዛዙን ተጨቆኑ ባላቸውም ላይ ሳይቀር እንዳፈፈነው ነው። ያባ ከተመክሮ ማነስና ከትግሉ ፈጣን ሂደት ጋርም በኩል በትክክል ለመጓዝ ባለመቻሉ ስህተቶችን የፈጸመ ቢሆንም በጊዜ ደግሞ ለማረም ለመታረም መጣሩ የሚታወቅ ነው። ሳይውል ሳያድር ከወያኔና ከሌሎችም ጋር በመሰረታዊው የዲሞክራሲ ጥያቄና የዚሁ አካል በሆነው በብሔረሰብ ጥያቄ ዙሪያ ግልጽ ልዩነትን አውጥቶ ትግል አካሂዷል። የብሔረሰብ ችግር በዲሞክራሲያዊ ስርዓት ውስጥ በአንድነት ጥላ መከበር አለበት ሲልም ከነወያኔ ጋር ከጠዋቱ ተለይቶ በመታገሉ ወያኔና ሻዕቢያም ዘምተውበታል። የደርግ አገዛዝ ለህዝብ እንደማይበጅም የመሬቱን ማዋጅ ከፖለቲካ ስልጣን ተለይቶ መታየት እንደሌለበት በህዝብ ላይ ራሱን ያስቀመጠ ኃይል ኤ ዲሞክራሲያዊ እንደሆነም እምነቱና አቋሙን ይፋ አድርጎ የህዝብን ቀጥተኛ ተሳትፎ የሚያረጋግጥ ከሁሉም የተውጣጣ ጊዜያዊ ህዝባዊ መንግስት ይቋቋም ብሎ መመታገሉ ያረመኔ ሽብር ሰለባ ለመሆን በቃ። ይህ ክቡር ደም የተከፈለበት ተመክሮም ከሁሉም በላይ ግልጽ አድርጎ ያስቀመጠው ከመነሻው መድረሻው ይታወቃልን ሲሆን ገና ከወዲሁ ታጋይ ነኝ ያለው ኃይል ለቤተ መንግስት ከመግባቱ በፊት ትግልም ራሱ ከመፋፋሙ በፊት ለምን እንደምንታገልና አላማችን ምን እንደሆነ መታወቅ ጥርት ብሎ መቅረብ እንዳለበት ነው። የሽፍንፍን መፈክሮች ይዘታቸው ግልጽ ያልሆኑ ግቦች ሰማይን ዝቅ አድርጌ አስጨብጣችኋለሁ ባይ ፕሮግራሞች ላምባገነኖች መንደርደሪያ ያመቹ መሆናቸውንም ተመክሯችን አሳይቶናል። በዲሞክራሲ ስም ደግሞ ስንት ወንጀል እንደተፈጸመ ስንት ህዝብ እንደተፈጀ ያለ ህዝብ ታሪክ በጠቅላላ ምስክር ነው። ስለዚህም ራእይ ሲሉ ራእይ ስንል በሚል እንደተቸነው ሁሉ ዴሞክራሲ ሲሉ ዴሞክራሲ ስንል ብለን በተደጋጋሚ አቋማችንን ግልጽ ለማድረግና ካስመሳዩ ለመለየት የምንጥረው ለዚሁ ነው። ያባ የተመሰረተበትን 34ኛ ዓመት ስናከብር አቋማችንን እንደገና ግልጽ ማድረጉ ተገቢም ሆኖ አግኝተናል። ብልህነት የጎደላቸው ጥራዝነት ጠገዥነን ባዮች በእኛም ላይ የፈነጩብንና እየፈነጩብን ያሉ ቢሆንም በግልጽና በማያሻማ መንገድ የመጣ ነው ልንበዘብዛችሁ መብታችሁን ልንቀማ ሀገርን ልናወድም ነው ብለው እንዲናዘዙ አይጠበቅም። ኢትዮጵያ የምትባል ሀገር የለችም አልነበረችም ብሎ ግን የለም ያለውን ሊያጠፋ የሚራወጠው ወያኔም ቢሆን ትግራይ ተገንጥላ የራሷን መንግስት ማቋቋም ፍትሃዊና የግድ ነው የሚለው የአሪዮስ አቋሙ ሲጠላበት ሲተፋበትና ሲረክስበት ዳቦ ሳይቆርስና ሳይቀደስ ሳይባረክ በተለይም አጥፍቼ ነበር ሀገርን ክጄ ነበር ታሪክን አራክሼ ነበር ብሎ ስህተቱን ሳያምን ንስሐ ሳይገባ ራሱን የኢትዮጵያ ማለት ነው ኢህአዴግ ብሎ ሰይሞ እመኑኝ ተሞኙልኝ እንዳለም አይተና ይተገልኩትና ዛሬም ህዝብ ባይፈልገኝም ቤተ መንግስት ያለሁት ለህዝብ ስል ነው ብሎ ይለፍፋል እንጂ ለግል ጥቅሜ ስግብግብነት ይላረካ ሀገርን ልዘርፍ ላጠፋ ነው ብሎ አይለፍፍም። ህዝባችንን ሲጨቁን የጭቁኖቹን መብት በክልል ፈርጂ አስከብራለሁ ይላል እንጂ ከፋፍዬ እርስ በርስ ላጫርሳቸው ነኝ አይልም። መጽሐፍት ከማንበብ ይልቅ ከኢሳይያስ ጋር መወያየቱ ይበልጥብኛል ያለው መለስ ዛሬም ባድመና አዲሮብንም በከፊል አስረክቦ ባለበት ወቅት ኢትዮጵያ ከ20 በመቶ በላይ ተጨማሪ መሬት አግኝታለች ብሎ ይቀጥፋል። ባጭሩ ሳንጠራቸው መጥተው በላያችን የሰፈሩብን ጭራቆች ሆኑ። እነዚህንም እያዳነቁ ያሉት ቅጥረኞች መቼም ቢሆን መክተፋቸውንና በዲሞክራሲ ስምም መማላቸውን አይተውም። በወረቀት ደረጃ የህዝብ መብት ይከበራል ይያሉን፣ በገቢር ግን ለተቃወመው ሁሉ ከርቸሌና ጥይትን ቀለቡ የሚያደርጉትም ለዚሁ ነው። ጠላት ያባብሉት ወዳጅ አይሆንምና ጨቋኝ ገጆች ዲሞክራሲያዊ ሆነው እንዲገኙ አንጠብቅም። ስለዚህም የሚጨንቀንና ይበልጥ የሚያሳስበን የነሱ ሳይሆን ወዳጅ ነኝ የሚለው ክፍል፣ ተቃዋሚ ነን የሚሉ አንዳንድ ክፍሎችና ነግ የስልጣን ባለቤት እንሆናለን ብለው የሚያቋምጡ ጥቂት ቡድኖች ናቸው። ነገ ወዳጄ ስለው በለጠኝ ስለቴ ስለው ቆረጠኝ እንዳይመጣ ከወዲሁ በጉን የበግ ለምድ ከለበሰው ቀበሮ መለየቱ አስፈላጊ ነው። ዛሬ ብዙዎች በዲሞክራሲ ስም ይምላሉ። ከወቅቱ ጫጫታ ጋር ሄዱ መስሏቸው ለአሜሪካው ዲሞክራሲ ለአሜሪካው ካፒታሊዝም ቆመናል ባዮችም ናቸው። ወያኔ ወድቆ እኛ ስልጣን ከያዝ ዲሞክራሲ በዲሞክራሲ አላብሰን እናሳልፍላችኋለን የሚሉንም በርካታ ናቸው። ይህን ሁሉና ሌላም ቢሉን ግን ጠጋ ብለን በሚያጎላ መነጽር ጥንቅን በሚያሳይ መብራት ስናያቸው ደግሞ የለፈፉት ዲሞክራሲ አምአዊ ብቻ ሆኖ እናገኘዋለን። በህዝብ እኩልነት አያምኑም ወይም ጠባብ ወይም ትንክህተኛ ሆነው ይገኛሉ። ከኔ ሃይማኖት ሌላ ይውደን ባይም ሆነው ይጋለጣሉ። መብት እናስከብራለን ቢሉም የሰርቶ አደሩን ህዝብ በጭፍን መበዝበዝ ደጋፊ ሆነው ይከሰታሉ። ሀገር ወዳድ ነን ቢሉም ለባዕድ ሲጎነበሱና የባዕድ ሎሌ ሲሆኑ ይታያሉ። ባጭሩ ቃላቸውና ግብራቸው የሚሉትና የሚያምኑት የተለያዩና ተቃራኒ ሆኖ ይገኛል። እነዚህ ለስልጣን ቢበቁ ከወያኔ ያልተናነሰና በመሰረቱም ልዩ ያልሆነ አምባገነን ስርዓት እንደሚጭሩብን ምንም ጥርጥር የለውም። ጨቋኝን በሌላ ጨቋኝ መቃየር ፍላጎቱ ያልሆነው የኢትዮጵያ ህዝብ ከዛሬው ጀምሮ ማን እውነትም ለመብቱ እንደሚቆምለት ማን ደግሞ ውዳሴ ከንቱ እያሰማና ራሱን ህዝባዊ ዴሞክራሲያዊ እያለ ዳግማዊ ደርግ ዳግማዊ ወያኔ ሊሆን እንዳቆበቆበ መለየት መቻል አለበት። በድሮ ጊዜ ወዳጅ ወዳጁን አይከዳም፣ ከጅብም በላይ ሆዳም የለም ይባል ነበር። ዘመን ተለውጦ ዛሬ ጅብን ጥመኛ ባህታዊ የሚያስመስሉ ከርሳ አደሮች እንዳሸል መፍራታቸውን እየታዘብን ነውና ወዳጅ ነኝ ያለውን ሁሉ ህዝባዊ ነኝ ያለውን ሁሉ በቃሉ መውሰድ ማመን ሞኝነት ይሆንብናል። ያለፈው የትግል ታሪካችንን እኛንም ጨምሮ የሰጠን አንዱ ትምህርት ይህ ነው። እንዶድ በገርነቱ ውሃ ወሰደው የተባለው እንዳይደርስብን። ይህንን ሁሉ ማለታችን ባለብን ግዴታ ከወዲሁ አደራ ጠንቀቅን በል ለማለት ሲሆን፣ ከዚህ ባሻገር ግን በጣት ከሰራው ለመሰማራት ፍላጎቱም አላማውም የለንም። የጠቁም አጋልጥ ሰለባ ሆነን የደም ዋጋ መክፈላችንን ስለምናውቅ የውንጀላ ጥቆማ ስምሪት የእኛ ተግባር ሊሆን አይችልም። በሌላ ገጽታው ደግሞ ሀገር ስትጠፋ ወይም ስትጎዳ እያየን እየሰማን ዝም አይነቅዝም። ትክክል ስለማይሆን እውነተኛ መስሎ ልብ የሚያቆስለውን ሐሳዌ መሲሁን በየካቲት 66 ይባል እንደነበረው አስመሳይ ተራማጁን ማጋለጡ ደጋማ ዜጋ ነን ካላልን በስተቀር የዜጋ ግዴታ ነው። ይህን ግዴታ ማሟላት ደግሞ የቃል ኪዳናችን አካል ነውና መሰሪና ቀበሮውን በስሙ መጥራት የግድ ይሆንብናል። ፋሽስቶች ህዝባዊ ነን ሲሉ በጊዜ ያጋልጠናል። ጠባቦች ኢትዮጵያዊ ነን ሲሉ ቀጣፊዎች ብለን ደባቸውን አሳውቀናል። የባዕድ ቅጥረኛውን ከሃዲ፣ ባንዳውን ባንዳ፣ ገንጣዩንም ገንጣይ ብለናል። ይህንን ግዴታ ለማሟላት ደግሞ ዋጋ ከፍለንበታል። መንግስቱ ኃይለማርያም ሽብር አውርዶብን ፈጅቶናል። ወያኔና ሻቢያም ከአንዴም ሁለቴ ሶስቴ ወቅተውናል። ኢትዮጵያ ባል የቅርብና የሩቅ ጠላቶች በደል ፈጽመውብናል። ከነ ወያኔ አብረውም ጦር ልከውብናል። ግን ይህ ሁሉ አላንበረከከንም፣ ቃል ኪዳናችንንም አልከዳንም። ኢትዮጵያዊ በክርናችንን ለስልጣን ፍርፋሪ አልለወጥንም። ለህዝባችን እኔ ልብላ አንተም ጦም ደር ብለን በመክዳት የራሳችንን ምቾት ፍለጋ አልሮጥንም። ቢሆን ኖሮ ደርግም ወያኔም ባዕዳንም ሹመት ሽልማት ባሉት ቁጥር ከጴጥሮስ በባሕረ ፍጥነት ዶሮም አንዴ ሳይጮህ ሀገርና ህዝብን በካድን ነበር። የ32 ዓመት ታሪካችን ግን አረም አልፎ አልፎ ቢበቅልብንም ያባ እንደ ድርጅት በ1964 ዓመተ ምህረት ለህዝብ የገባውን ቃል ኪዳን ፈጽሞ እንዳላፈረሰ ያረጋግጣል። ወደፊትም ታሪክና መጪው ትውልድ ይመሰክረዋል፣ ያረጋግጠዋል፣ ይፈርደዋልም። ይህም እምነታችን እስከዛሬ በትግል ጸንተን እንድንቀጥል አድርጎናል። ያባ ሲመሰረት ጀምሮ የሀገርን ሉዓላዊነት የህዝብን መብትና ዲሞክራሲያዊ ስርዓት እውን በማድረግ አረጋግጣለሁ ብሎ የተነሳ ሲሆን በትግሉ ሂደት ደግሞ ይህ ምን ማለት እንደሆነ በተገቢው መንገድ እንዲገነዘብ የግድ ሆኖበታል። ዲሞክራሲ ያለ ገደብ ለጭቁን ህዝባችን ያለው ትክክለኛ መፈክሩ ዛሬም የፕሮግራሙ እምብርት ሆኖ የሚገኝ ሲሆን፣ ዲሞክራሲ የሚለው ቃል ግን የአምባገነኖችም አፍ መፍቻ ሆኖ በመምጣቱ ዲሞክራሲ ሲሉ ዲሞክራሲ ስንል ማለት የግድ ይሆንብናል። ለኢህአፓ ዲሞክራሲ የሚለው ቃል የህዝብን ሙሉ በሙሉ በፖለቲካውም በኢኮኖሚውም በማህበረሰባዊውም የመብት ባለቤትነትን የሚያረጋግጥ ነው። የተሸራረፈና የታቀበ መብት ሳይሆን ህዝብ በህዝብነቱና በአገር ባለቤትነቱ ባለሙሉ መብት የሚሆንበት ማለታችን ነው። በዘረኝነት የተቀየዱ ባዳን የአፍሪካና የሶስተኛው ዓለም ህዝቦች ምዕራባውያን ያላቸው ሙሉ መብትና ዲሞክራሲ ሊኖራቸው አይጠበቅም ያሉትን የማንቀበለው ነው። በአንጻሩ ግን ከሀገራችን ተጨባጭ ሁኔታና ባህል በተቃረነ ደረጃ ደግሞ የባዕድን ተመክሮ እንዳለ ገልብጦ ለማስፈን መጣሩ ፍሬ የሚኖረው አይሆንም። ኢትዮጵያውያን ኢትዮጵያውያን እንጂ አሜሪካዊ ወይም አውሮፓዊ አይደሉም። ከሌሎች ተመክሮና ልምድ ቀና ቀናውን መውሰድ ሲገባን አሰስገሰሱን ሁሉ ማግበስበስ ደግሞ ራስን ለችግርና ቀውስ ማጋለጥ መሆኑ አይቀሬ ነው። እኛ በበለጸጉ አገሮች ደረጃ ባንገኝም መብት አልባ ሆነን በአምባገነን ተቀጥቅጠን ለመገዛት የወሰነብን መለኮታዊ ፍርድ የለብንም። ስለዚህም ዴሞክራሲ ስንል መብታችንን ገድበው ለዘብተኛ ፈላጭ ቆራጭ መቻነሳችሁ የሚሉንን ልንቀበል አይጠበቅብንም። የሀገራችንን ተጨባጭ ሁኔታ ቦታ እንስጥ ስንል መብታችን ይገደብብን ለማለት ሳይሆን ዴሞክራሲያዊ ስርዓታችን የራሳችንን ማህተምና አሻራ መያዝ እንዳለበት ለማስገንዘብ ነው። በአሁኑ ጊዜ በደፈናው ነጻ ወይም ሊበራል ዴሞክራሲ የሚባለው በገቢር ዴሞክራሲን ገድቦ እንደሚገለጽ የምናየው ነው። ለምሳሌ የፌዴራላዊ አወቃቀር መረጥ ስላልን የጀርመን፣ የስዊስ፣ የናይጄሪያና የአሜሪካን ተመክሮ እንዳለ መገልበጥ አለብን ማለት አይደለም። የምትለብሰው የላት የምትከናነበው አማራት የሚሉን ባይጠፉም ለእኛ የዴሞክራሲ ዋናው መከሰቻው ህዝብን የመምረጥና የመመረጥ መብት ባለቤት ማድረጉ ብቻ አይደለም። በእርግጥ የመለስ ዜናዊ አገዛዝ ምርጫ እያለ በሚያካሄደው እጅ እጅ ያለ በዋልታ አማካይነት ህዝብ የምርጫ መብቱ ተከብሮለታል ብሎ ይለፍፍም የኢትዮጵያ ህዝብ ዛሬም ፖለቲካዊ መብቱን ተነፍጎ ከውሳኔ ጠርዝ ላይ በጠመንጃ ተገድቦ የነገ ጣውን ዳግም ሊነጥቁት ገዢ ተብዬዎች ሲወራጩ ከማየት ያለፈ ሚና የለውም። ድርጅቶች በቦታው ተገኝተው መወዳደራቸው በራሱ የዴሞክራሲ መስፈን አመልካች ባይሆንም በእኛ ተጨባጭ ሁኔታ ደግሞ የህዝቡ የራሴና የወክለኛል የሚላቸው ድርጅቶች ከውድድሩ ሂደት ተገልለው እንዳሉ እያየ ነው። ባጭሩ ያጣን የነጣን ብንሆንም ማግኘት ካለብን ደግሞ ከፍርፋሪ በላይ ዳቦን ከነምቡጡ መመኘታችን ኃጢአት አይደለም። ምርጫ መካሄዱ ወይም መድበለ ፓርቲ ስርዓት መረጋገጡ ለራሱ በራሱ ብቻ ዴሞክራሲን አይገልጽም። ለኛ የዴሞክራሲ መብቶች በትርጉሙም በይዘቱም ሰፋ ያሉ ናቸው። በአንዳንድ አገሮች አንድ ወይም ሁለት ወይ የተወሰኑ ድርጅቶች እርስ በርሳቸው እየተወዳደሩና ስልጣን እየተቀያየሩ በህዝብ ስም ህዝብን የሚገዙበትን ሁኔታ ዴሞክራሲ ብለን ልንመኝ አንፈልግም። በቅድሚያ መታወቅ ያለበት መሰረታዊ ሀቅ ቢኖር ማንም ቢሆን ማን ከህዝብ መሰረታዊ መብቶች ውስጥ በሰላሙ ሁኔታ መቀነስ ወይም መገደብ ከቶም እንደማይችል ነው። መብት የድህነትና የብልጽግና ጉዳይ ሳይሆን የሰውነት ጉዳይ፣ ሰብዕናን የማረጋገጥ ጥያቄ ነው። ድሆች ነንና ከሁለት ወይም ሶስት ፓርቲዎች ወይም ድርጅቶች በላይ ሊኖሩን አያስፈልግም ብሎ ይህንን ለመደንገግ መነሳት የህዝብን መብት ከመገደብ ሌላ ትርጉም ሊሰጠው አይቻልም። ስልጣንን ለህዝብ ሳይሆን ለተወሰኑ ድርጅቶችና እነዚህም ለሚወክሉት ምርጥ ክፍል ለማረጋገጥ ነው። ዴሞክራሲ ስንል እድገትን ለህብረተሰቡ ሊያረጋግጥ በሚችል መልኩ ሲመጣ ብቻ ነው ማለታችን ነው። ከድርጅቶች በነጻ መንቀሳቀስና ነጻና ፍትሃዊ ምርጫ ከመረጋገጡ ባሻገር ህዝብ በቀጥታና በራሱ ማህበራትና ተቋማት አማካይነት የስልጣንና የውሳኔ አካል የሚሆንበትን እውን ማድረግ ነው። ተመክሮ እንዳሳየን የስልጣን ጥም ከፖለቲካ ቀለምና ርዕዮት የተነጠለ ክስተት ነው ማለት ማጋነን አይሆንምና ወይም ስልጣን የሚያበላሽው ብዙ በማለመሆኑ ህዝብ መረጥኩ ያለው ኃይል በስልጣን ባልጎ እንዳያስቸግርም ማገጃ መከላከያ ያሻዋል። የመረጠውንም የማውረድና የማስወገድ መብት መረጋገጥ አለበት ማለት ነው። ህዝብ ወኪሎችን ለሚሉት ድጋፍ መስጠቱ ሳይሆን ዋናው ቁም ነገር ራሱ በህግ ውሳኔና በወሳኝ ሀገር ጉዳዮች ላይ መወሰን መቻሉ ነው። ስለዚህ ዴሞክራሲ ስንል ስልጣን በመንግስት ተብየው ብቻኛ ቁጥጥር ስር ሳትሆን ህዝብ በራስ አስተዳደር ደረጃ ባለስልጣን የሚሆንበትን ስርዓት ማረጋገጥ ነው። ይህም ፓርላማ በሚባለውም ደረጃ የህዝብ የራሱ ተሳትፎ በህዝባዊ ድርጅቶቹ ማማካይነት የሚገለጽበትን መንገድ መሻት የግድ ይላል። ዴሞክራሲ ስንል አንዳንዴ ይዘታቸው ግልጽ ባልሆነ የግል መብቶች ላይ በማተኮር ህዝብን በይስሙላ ዴሞክራሲ የበይ ተመልካች ማድረግ ሳይሆን የጋራ እድገትና ብልጽግናን ቅድሚያ በመስጠት ማህበረሰባዊ ተሳትፎን የሚያረጋግጥ ስርዓትን ማስፈን ማለታችን ነው። የህዝብን ቀጥተኛ ተሳትፎ የህዝብን የጤናና የትምህርት ሁኔታ ቅድሚያ የሚሰጥ የህብረተሰቡንና የሀገሪቷን ደህንነት የሚያስቀድም የሚያረጋግጥ መሆን አለበት። ዴሞክራሲ ሳፍኗል ተብሎ ጥቂቶች ብዙሃኑን ያለመረንና ገደብ እየበዘበዙ የሚንደላቀቁበት ስርዓት ማለታችን አይደለም። ዴሞክራሲ የህዝብን መብት በኢኮኖሚውም መስክ መረጋገጡን የግድ ይላል። ብዙሃኑ ከድህነት የመላቀቅ መብት አለው የሚለውን ያረጋግጣል። ሚሊዮኖች ህፃናት መንገድና ጦማዳሪ፣ የምርቶቹ ልጆች ደግሞ ተንደላቀውና በሳንፎርድና በኬምብሪጅ የባዕዳን ትምህርት ቤቶች ጠግቧዳሪዎች የሚሆኑበት ስርዓት ሊሆን አይችልም። ጥቂቶች በቦሌ ቪላዎች፣ ሚሊዮኖች ደግሞ በድልድይ ስር ራቁታቸውን የሚያድሩበት ስርዓት ሊሆንም አይችልም። ህዝብ ፖሊስና ወታደሮችን ባለስልጣንና መንግስት የሚባሉትን እየፈራ እየባነነ የሚኖርበትን ሳይሆን ገዢዎች ነን የሚሉት የስልጣን ባለቤቱን ህዝብን ራሱን የሚፈሩበት ሁኔታ ነው ዴሞክራሲን የሚገልጸው። የስልጣን ማዕከል ህዝብ ሆኖ በገቢር ሲከሰት ወይም ህዝብ በፖለቲካ ፖሊሲዎች ወይም ምርምጃዎች ዋና ወሳኝ ሆኖ ሲገኝ ስለ ዴሞክራሲ መስፈን አፍን ሞልቶ መናገር ይቻላል። በህዝብ ስም የሚናገሩ ፀሐይ ጨረቃ ለጭቁኑ ህዝብ በእጃችን አለ የሚሉና ለስልጣን ሲበቁ በህዝብ ላይ ቀንበር ጫኝ የሚሆኑ ጥቂቶች አይደሉም። ዴሞክራሲንም ባፈተታቸው ተርጉመውና በዋና መልኩ ደግሞ በአፍአዊ ደረጃ ገድበው የሚገዙም በተለይ በአፍሪካ ብዙዎች ናቸው። በራሳችን ሀገር ደግሞ ለሰፊው ህዝብ ቆም ያለው ብሎ በሰፊው ህዝብ አስከሬን ላይ ዳንኪራ የረገጠውን ደርግ የህዝብን ትግል ቦታ ሳይሰጥ በራሴ ትግል ለድል በቃው ባዩና ከህዝባዊም አልፎ የነቃው የበቃው በአልባንያና ቲራና የምስክር ወረቀት የሰጠኝ ኮሚኒስት ነኝ ይል የነበረው ወያኔ ዴሞክራሲያዊ ነን ብለው በሚመጣደቁ ባዕዳን ድጋፍ ለስልጣን ሲበቃ የነቃ የከፋ ዘረኛና ጸረ ኢትዮጵያ ሆኖ እነሆ 13 ዓመታት አስቆጥሯል። መብታቸውን አውቀላቸው ከጭቆና ነጻ ወጣቸው። ክልል በያቋቁም የራሳቸውን አስተዳደሪ አደረኳቸው። የራሴን የምርጫ ህግና ቦርድ እውን አድርጌ እነሆ ነጻ ምርጫ መብታልኳቸው ባዩ የመለስ አገዛዝን ተሸክመን አለ። ባላን ዴሞክራሲያዊ ነው የሚሉት የመለስ አገዛዝ ለኢትዮጵያ ህዝቦቿ ሰይጣን የላከው መርከም ነው። መጣውል የተባለው አርሶ አደር ማንም ሳይጠይቀውና ሳይማክረው የመሬቱ እንኳን ባለቤት የመሆን መብቱን ተነጥቆ ለከፋ ብዝበዛ ተዳርጓል። በትግል በተገኘ ውሱን ድል ህልውናቸውን እውን በሆኑት ነጻ ጋዜጦችና ጋዜጠኞች ላይ ዴሞክራሲያዊ በተባለው ሳንሱር አስወግጃለሁ በሚለው የመለስ አገዛዝ እየደረሰባቸው ያለውን መከራና አቀባም አይተናል። ዴሞክራሲ ስንል ከልፈፋው ባሻገር በሐቅ እውን የሆነውን መመርመር አለብን። ዴሞክራሲ ስንል በቅድሚያ ለጥቂቶች ለምርጦች ታድለናል፣ ስንወለድም ተመርጠናል፣ በልጽገናል፣ ተምረናል ለሚሉት ሳይሆን ለሰፊው ህዝብ ነው። ዴሞክራሲ በመሰረቱ ብዙሃኑን ይመለከታል። ብዙሃኑ የሲቪልና የፖለቲካ መብታቸው ባለቤት መሆናቸውን በቅድሚያ ይመለከታል። ከዚህም ሌላ ደግሞ ብዙሃን ይመውኡ ወሳኞች ብዙሃን ናቸው ቢባልም የውዳን ወይም ህዳጣን መብት መከበሩ ዴሞክራሲ መኖር አለመኖሩን መለኪያ ነው። ብሔረሰብ የሃይማኖትና የጾታ ልዩነትን አስፍቶና እኩልነትን ክዶ ዴሞክራሲ ሰፍኗል ማለት ዘበት ነው። የገዢዎቻችን ዴሞክራሲ የዱባ ሰንጋ መሆኑን ደጋግመን ያየነው ቢያንስ የማይበጀንን የማንፈልገውን እንደሆነ አውቀናል ማለት እንችላለን። ለገሰ አስፋው ሲሄድ ለገሰ ዜናው ይመጣል። ከሄደውም የመጣው ብሷል። ሐሰተኞችና ሐሳዊ መሲዎች አስመሳይ ዴሞክራቶች እንዳሸን ይፈላሉ። ግን አትመኗቸው የተባለው ዛሬ ሊደመጥ የሚገባው ነው። ድርጅቶች ስለራሳቸው በሚያስቡት ውዳሴ ሳይሆን ከተጨባጭ ይዘታቸው፣ ከስራቸው፣ ከግብራቸው መገምገም አለባቸው። የሚያበሉ ሳይሆን የሚገርፉ ሊሆኑ ይችላሉና ሁሉም የአባም ጭምር በስራው፣ በመግባሩ፣ በራዩ፣ በታሪኩ መገምገም ይኖርበታል። ዋናው ቁም ነገር ግን የራስ መብት ወካይ ለተባለ ድርጅት ወይም ኃይል አሳልፎ መስጠት እንደማይገባ መረዳቱና ስልጣን ያበላሻልና በራሳችን ላይ ባቡን ጠምጥመን ለመከራና ሞት ራሳችንን እንዳምናመቻች መጠንቀቁ ላይ ነው። ላለፈው አይጸጸቱም፣ ለሚመጣው አይበለጡም ማለት መቻል አለብን። በአፍሪካ እንዳየነው የራሳችን ታሪክና ባህል አለን በሚል ሽፋን ዴሞክራሲን እንደ ባዕድ በመቁጠርና ተቃውሞ ራሱ አፍሪካዊ አይደለም ብሎ በመደምደም አምባገነናዊ ስርዓታቸውን ያሰፈኑ ጥቂቶች አልነበሩ። ከታሪካችንና ባህላችን ራስን በስርዓት ከማስተዳደር አንፃር ጠቃሚ ትምህርት ልናገኝ ብንችልም የቀድሞውና የዛሬው ተጨባጭ ሁኔታ የተለያየ ነውና የትላንቱ እንዳለ ለዛሬ ይሰራል ብሎ መደምደም ስህተት ነው። በባህል ስምም አስከፊና ጨቋይ ልምዶችን በዘመናችን ለማስቀጠል መከጀሉ ሊደገፍ አይችልም። ባዳን የተንፍጪው ድቄቱን አምጪው በሚል ጥቅማቸውን ለመተበቅ አምባገነኖችንም እንደሚደግፉ ወይም ድህነትን ለመቀነስ በሚል በጫና የሚገፉት ኢኮኖሚያዊ መዋቅር መሻሻል ወይም ለውጥ ለህዝብ እንደማይበጅ በሰርቶ አደሩ ህዝብን ባታጅቦ የተረጋገጠ ሐቅ ነው። ዴሞክራሲያዊ ስርዓትን ሳይሳሰፍኑ የኢኮኖሚ እድገትን ጥያቄ ለህዝብ በሚያረካ መንገድ መመለስ አይቻልም። ስታሊን በሶቪየት ህብረት፣ ቹንግ ሂ ፓርክ በኮሪያ፣ ሊ ኩዋን ዩ በሲንጋፖር አምባገነናዊ ስርዓት አስፍነውና ሰራተኛውን ህዝብ አፍነው ይዘው የኢኮኖሚን እድገት አረጋግጠዋል ተብሏል። ይህ እድገት ተብዬ ግን ለጥቂቶች እንጂ ለብዙሃኑ የመጣ ካለመሆኑ ሌላ የየሀገሩ ሁኔታ ደግሞ ከኢትዮጵያ ተመሳሳይ አይደለም። ዛሬ መለስ ዜናዊ እና ጭፍሮቹ የሀገሪቱ ዋና ችግር ድህነትና ኋላ ቀርነት ነው የሚሉን ኢኮኖሚና እድገትን ከዋናው ፖለቲካው መሰረት ነጥለው ትኩረታችን ስርዓቱን ለመቀየር ሳይሆን በመለስ መሪነት ድህነትን ለማጥፋት በተባለው ፍሬሪስ ስምሪት ላይ እንዲሆን ነው። አህያውን ትቶ ዳውላውን ቀጥቅጥ ባዩ ይህ አቋም የዴሞክራሲያዊው ስርዓት መስፈን ቀዳሚና ወሳኝ ጉዳይ መሆኑን እንድንስት የሚቃኝ ነው። ዛሬም ተቀዳሚ ተልእኳችን ጨቋኙንና ሀገራትን የመለስ አገዛዝ አስወግዶ ዴሞክራሲያዊ ስርዓትን ማስፈን ነው። ይህም ስርዓት ህዝባዊ መሰረት ያለው ህብረተሰባዊ ተሳትፎን ያስቀደመ፣ ህዝብን ያገለለ ሳይሆን ያቀፈ፣ የተገለሉትን ክፍሎች የሚያቀርብ፣ የተጨቆኑትን የመብት ባለቤት የሚያደርግ፣ የህዝብን ደህንነት፣ እድገትና ብልጽግና ከባድ ሚዛን የሰጠ መሆን አለበት። መለስን በሌላ አፈምላጭ አምባገነን ለመተካት ሳይሆን ግፈኛውን ስርዓት የኛ በምንለውና ከጠላነውን በምንለውጠው ለጥቂቶች ሳይሆን ለሁላችንም በሚበጀን ለመተካት መሆን አለበት። ያረመኔ ልቡ ቀጋ መሆኑን ያየንና እያየንም ያለንንና ከእንግዲህስ የመለስ አገዛዝ ያደናግረን የሚችል አይደለም። ተብሰን አውቀናታል። ትሻልነኝ ባይዋ ግን ከቅርብ መመርመር ግዴታችን ነው። ዳግም የትግላችንን ውጤት እንዳንቀማ፣ እንደገና ባፈጮሌዎች እንዳንሞኝ፣ የመብታችን ባለቤት ራሳችን መሆናችንን ለማረጋገጥ የመብታችንን ሞግዚት ከቶም ላለመቀበል በእጅ አግብቶ ቁንጣን ከተባለው ለመዳን አስተውለው መገንዘብ ይኖርብናል። ታሪኩ በግልጽ እንደሚያሳየው የሀባ ለህዝብ የሚበጅና የህዝብን ሐቀኛ ሉዓላዊነት የሚያረጋግጥ ስርዓት እስኪመሰረት ድረስ ግንባሬን አላጥፍም፣ ትግሌን አላቆምም ብሎ ለህዝብ በገባው ቃል ኪዳን መሰረት ከህዝብ ጎን ቆሞ እየተዋደቀ ነው። 32 ዓመት ሆነን ስንልም ይህንን ጽናትና ቃል ኪዳን ለማደስ ሰማዕትን ለመዘከር ለህዝብ ለሚጠቅም ዴሞክራሲ ትግላችን ይቀጥላል ለማለት ነው። መጋቢት 24 ቀን 1964 ዓ.ም የኢህአፓ መስራች ጉባኤ ተጀምሮ በሚያዝያ አንድ ቀን ተደመደመ። ጊዜ መምህር ነውና ከዚያ እስከዚህ ብዙ ዘምሯል። በትግሉ ሂደትም ሊያመልጣቸው ካልቻላቸው ስህተቶች ተመክሮ ቀስሟል። ጸንቶ በቆራጥነት በመታገል ደግሞ አዲስ ትውልድ ሞት አይፈሬና ታሪክና ሀገርን አስከባሪ መሆኑን አስመስክሯል። ገበሬ የሚያጭደው የዘራውን ስንዴ ብቻ አይደለምና ኢህአፓም ከጉያው ወጥተውና ቃል ኪዳናቸውን ሽረው ለጠላት ያደሩና የጎዱትንም ዛሬም ለወያኔ ያደሩትንም በተመለከተም ሆነ የህዝብን ፍላጎት ማስቀደምን በተመለከተ አውቅልሃለሁ ብሎ በማሰብም ሆነ ባለማሰብ የህዝብን ቦታ መውሰድን በተመለከተ ወዘተ የማይናቅ ግንዛቤን አግኝቷል። ኢህአፓ ሲታገል በስተት ለፈጸማቸውና ለደረሰበት ጉዳት ጉዳዩን በጥሞና መርምሮ ግን ለህዝብ ያደርግም በቆራጥነት በመታገሉ ግን ይኮራል እንጂ አይሸማቀቅም። በስልት መታገልና ተገቢ ዘዴን በስራ ማዋል ጠቃሚነቱን ቢቀበልም ለዚያድ ባሬም ለሻዕቢያም ለባዕዳኑም ሁሉ አድሮ ተነጥፎ ወደ ቤተ መንግስት ባለማምራቱ ቁጭት ሳይሆን ያለው ስሜት ኩራት ነው። ኢህአፓ ህዝባዊ ዓላማውን ለስልጣን ሽጦ በኢትዮጵያ ህዝብ ላይ የባዕድ ተጠሪ ዳግማዊ ደርግ ወያኔ ከመሆንና የህዝብን መከራ ከሚያባብስ ቢቀር ይሻላል ባዩ ኢህአፓ ራሱ መሆኑ ደግሞ የታየ እና የተረጋገጠ ነው። ኢትዮጵያ ሀገራችን ዛሬ ከመቼም ጊዜ በበለጠና በከፋ አደጋ ላይ ሆና ባለችበት ወቅት ለአጤውም ሆነ ለደርጉ ስርዓት እጅ ያልሰጠው ኢህአፓ 32 አመት በሌላ 32 አመት ቢደገም ለጸረ ህዝቡ የመለስ አገዛዝ ሊንበረከክ ጭራሽ የሚጠበቅም የሚታሰብም አይሆንም። ከሚያዝያ 1964 እስከ ሚያዝያ 1996 ብዙ አመታት አልፈዋል። ብዙ ሁኔታዎችም ተለውጠዋል። የኢህአፓ ህዝባዊነትና ጽናት ግን የሰናፍጭ ቅንጣት ታህል አልተቀየረም። ይህንንም ሀቅ የኢትዮጵያ ህዝብ በሚገባ ያውቅለታል። ትግላችን ይቀጥላል። የኢትዮጵያ ጭቆን ህዝብ ያቸንፋል።
Thank you.